የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ከስካሴም ተጀምሯል። ስፍራ ምንም ችግር የለም። አንዳንድ ስራዎች ያልተጀመሩባቸው ስራ ቦታዎች አሉ። ንግድ ስካሴዎች ላይ ስፍራ ምንም ችግር የለም። ተረጋጓል።
ሎሊ አማሱር ከለይሰ ጉያ ከለይሰ ሩጋሱ ጉዳቱ ላይ
በትናንትና ሁለት ከባድ ተኩስ ነበር የተካሄደው። ህዝቡ ስጋት ውስጥ ነበር። ዛሬ ግን ተረጋግቷል።
ሰሞኑን ግጭቶች ከነበሩባቸው የኦሮሚያ አንዳንድ ከተሞችና ጋምቤላ ነዋሪዎች ለአሜሪካ ድምጽ ከተናገሩት የተወሰደ ነው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል። ሌሎች በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ቅንብሮችና ዘገባዎችም ይዘናል። ረቡዕ ሰኔ 8 2014 ዓ.ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን ተመልካቾቻችን። አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ ናት። ጆጊል ለስርጭት ምህንድስናው ተሰይሟል። የምስልና ድምጽ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። ሲዮን ግርማ ናት የዕለቱ ዋና አዘጋጅ። የዌብና ማህበራዊ መገናኛ ቅንብሮች አስተናጋጃችን አባየሁ ገበያው። በያሉበት ሆነው የዕለቱን ቅንብር ካሰናዱ ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የሃጫሉ ሁንዴሳ የሙዚቃ ሽልማት ሰኔ 22 2014 ዓ.ም ለመጀመሪያ ጊዜ እንደሚካሄድ የሃጫሉ ሁንዴሳ ፋውንዴሽን አስታወቀ። ይህ ስነ ስርዓት የአፋን ኦሮሞ ሙዚቃዎችን በአስር ዘርፍ አወዳድሮ ይሸልማል ሲሉ የፋውንዴሽኑ ቦርድ ሰብሳቢና የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሰው ገልጸዋል። ፀሐይ ዳምጠው ተከታዩን ልካለች።
ሃጫሉ ሁንዴሳ ፋውንዴሽን ከተቋቋመ አንድ አመት ሆኖታል ያሉት የፋውንዴሽኑ የቦርድ ሰብሳቢ በአንድ አመት ቆይታውም የሙዚቃ ሽልማት ስራ አከናውኗል ሲሉ ገልጸዋል። በዚህ መሰረትም ሰኔ 22 ቀን 2014 ዓ.ም የሃጫሉ ሁንዴሳ የሙዚቃ ሽልማት ለማከናወን ቅድመ ዝግጅት አጠናቋል ያሉት ወይዘሮ ፋንቱ ደምሰው የሽልማቱን መስፈርትና ሂደቱን አብራርተዋል።
መነሻ ያደረግነው የኦሮሚያ ሙዚቃ ብቻ ነው። ወደፊት የሃጫሉን አዋርድ ወደ አፍሪካ አዋርድ ማሳደግ ነው።
ፋውንዴሽኑ ሽልማቱን በአፋን ኦሮሞ ሙዚቃዎች ጀምር እንጂ በአፍሪካ ደረጃ ለማካሄድ አላማ አለው ሲሉ ወይዘሮ ፋንቱ አክለዋል። የሃጫሉ ሁንዴሳ ፋውንዴሽን የአርቲስቱን ህልም እውን የማድረግና ሌጋሲውን የማስቀጠል አላማ አንግቧል ያሉት የቦርድ ሰብሳቢዋ አላማው አቅመ ደካማዎችን መርዳት፣ ወጣት አርቲስቶችን ማፍራት፣ ሁለገብ ማህበራዊና ኢኮኖሚያዊ ጉዳዮች ላይ መስራት ነው ሲሉ ገልጸዋል። የሃጫሉ ሁንዴሳ የሙዚቃ ሽልማት በየአመቱ አርቲስቱ የተገደለበት ቀን ሰኔ 22 እንደሚከናወንም ከአዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
የሶማሊያ ፕሬዝዳንት አዲስ ጠቅላይ ሚኒስትር ሾመዋል። ፕሬዝዳንት ሐሰን ሼክ መሐሙድ ሐምዛ አብዲ ባሬን አዲሱ ጠቅላይ ሚኒስትራቸው አድርገው ሾመዋል። ሐምዛ ለመጀመሪያ ጊዜ ባለፈው ታህሳስ ወር የተመረጡ የፓርላማው የታችኛው ምክር ቤት አባል ናቸው። ከአሁን ቀደም ደግሞ የጁባላንድ ክልላዊ የምርጫ ኮሚሽን ሊቀመንበር እንደነበሩ ተዘግቧል። የ48 ዓመቱ አዲሱ ተሿሚ ሐምዛ የፕሬዝዳንቱ የሰላምና የልማት ፓርቲ አባል ሲሆኑ እንደ አውሮፓውያን አቆጣጠር ከ2011 እስከ 2017 የፓርቲው ዋና ጸሐፊ ሆነው አገልግለዋል። ሰሜናዊ ሞዛምቢክ ውስጥ ሰሞኑን ከተከሰተው የጽንፈኛ እስላማዊ ጥቃት በተያያዘ ቢያንስ 7 ሰዎች መገደላቸው ተዘግቧል። ከ10,000 የሚበልጡ ሰዎች ቀያቸውን ጥለው መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ የተፈጸመው እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት ደም ያፋሰሰ አመጽ በተቀሰቀሰበት በነዳጅ ዘይት የከበረ በሆነው ካቦ ደልጋዶ ክፍለ ግዛት መሆኑ ተገልጿል። ባለፈው አመት የደቡባዊ አፍሪካ ክልላዊ ወታደራዊ ኃይል ተሰማርቶ በመጠኑ ሰላማዊ ድባብ ተፈጥሮ እንደነበረ ይታወሳል። ሰሞኑን ባገረሸው ጥቃት ናቲፑል በተባለች መንደር 4 ሰዎች አንገታቸው ተቀልቶ መገደላቸውንና ጥቃቱ ያሸበራቸው ነዋሪዎች መንደራቸውን ለቀው መሰደዳቸውን አጃንስ ፍራንስ ፕሬስ ዘግቧል። አንድ ነዋሪ ከቀያቸው የሸሹ ሌሎች ነዋሪዎች ያነሱትን ፎቶግራፍ ስላየው ድርጊቱ መፈጸሙን እርግጠኛ ነኝ እንዳሉም AFP አመልክቷል። ባለፈው ሳምንት ረቡዕ ተጠርጣሪ ጽንፈኛ ታጣቂዎች በአንድ የአውስትራሊያ ንብረት የሆነ የማዕድን ማውጫ ሁለት ሰራተኞችን መግደላቸው እንደተዘገበ የሚታወስ ነው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በየመን ተኩስ አቁሙ በመጠኑ የረዳ ቢሆንም አደገኛው የምግብ ቀውስ ግን እንዳለ መሆኑ ተነግሯል። እንደ አውሮፓውያን አቆጣጠር ከሚያዝያ 2 ጀምሮ በመላዋ የመን ስራ ላይ የዋለው ጊዜያዊ የተኩስ አቁም የተወሰነውን ችግር ረገብ ያደረገ ቢሆንም የምግብ ቀውሱ እንዳለ ነው። 19 ሚሊዮን ሰዎች ለረሃብ ተጋልጠዋል ሲሉ የተባበሩት መንግስታት ድርጅት ባለስልጣን ተናግረዋል። የመንግስታቱ ድርጅት የሰብአዊ ረድኤት አስተባባሪ ቢሮ የኦፕሬሽን ቅስቀሳ ኃላፊ ጋዳ አልሂታር ሙዳዊ ሲናገሩ በዩክሬኑ ጦርነት ምክንያት በዓለም ዙሪያ በተፈጠረው የዋጋ መናር በተለይ የየመን ህዝብ ምግቡ በጠቅላላ የሚገባለት ከውጪ በመሆኑ ይበልጡን ተጎጂ ነው ብለዋል። ባለስልጣኗ ለጸጥታው ምክር ቤት ባደረጉት ገለጻ 19 ሚሊዮን ህዝብ ተርቧል፣ ከዚያ ውስጥ 16 ሺህ የከበደ የረሃብ ቸነፈር አፋፍ ላይ ናቸው ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን የሚመሩትና የኔቶ አባል ሀገሮች እንዲሁም የሌሎችም ሀገሮች አቻዎቻቸው የተሳተፉበት ውይይት በዛሬው ዕለት እየተካሄደ ነው። ውይይቱ ሩሲያ ከአራት ወራት በፊት ወረራ የከፈተችባት የዩክሬን ወታደራዊ አቅምን ለማጎልበት በተያዙ ጥረቶች ዙሪያ እየመከረ መሆኑ ተመልክቷል። ንግግሩ የተከፈተው ብረሰልስ ላይ የተካሄደ ባለው የኔቶ አባል ሀገሮች የመከላከያ ሚኒስትሮች ጉባኤ ጎን መሆኑ ተጠቁሟል። ባለፈው ወር የዩክሬን መከላከያ አቀናጅ ቡድን በርቀት ባካሄደው ውይይት 50 የሚበልጡ ሀገሮች መልእክተኞች ተካፍለው አዲስ ወታደራዊ ድጋፍ ለዩክሬን ሊሰጡ ቃል መግባታቸው ይታወሳል። የዩክሬን ባለስልጣናት የሩሲያን ኃይል በተመጣጣኝ ጉልበት ለመመከት ተጨማሪ የጦር መሳሪያ በተለይም የከባድ መድፎች እርዳታ ተማጽኖ ማቅረባቸውን ቀጥለዋል። አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን ስብሰባው ከመጀመሩ አስቀድመው በሰጡት ቃል ጥያቄው ዩክሬናውያኑ እስካሁን የሩሲያን ጥረት በማዳከም ወይም በማክሸፍ ረገድ ያገኙትን ስኬት እንዲቀጥሉ ምን ሊደረግላቸው ይገባል የሚለው ነው። ሚኒስትሮቹ ትልቁ ትኩረታቸው ያደረጉትም ይኸው ይሆናል ብለዋል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ለጋዜጠኞች በሰጡት ቃል የመከላከያ ሚኒስትሮቹ ዛሬ ከዩክሬን የመከላከያ ሚኒስትር ጋር በመገናኘት ሀገራቸው በአጣዳፊነት ምን እንደሚያስፈልጋት የሚነጋገሩ መሆኑን አሳውቀው ነበር። ውይይቱ እየተደረገ ያለው የሩሲያ ኃይሎች የምስራቅ ዩክሬኗን ስፊሮዶኔትስክ ከተማን ሙሉ በሙሉ ለመቆጣጠር በመግፋት ላይ ባሉበት በዚህ ወቅት መሆኑ ነው። ከተማዋ የምትገኘው ሩሲያ የወረራዋ ዋና ትኩረት እንደሆነች በመትናገረው በዶንባስ ክፍለ ግዛት ሲሆን የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በትናንት ምሽት ንግግራቸው በቀጣዮቹ ሳምንታት ውስጥ ማን ድል እንደሚያደርግ ዶንባስ ላይ ይለያል፣ በመሆኑም እዚያው ቆይተን ትግላችንን መቀጠል አለብን ብለዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
እንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች፣ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ሰኔ 8 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ቻርልስተን መክ ነው። በራዲዮ ቴሌቪዥን ስርጭታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ወደ ዕለቱ አቢር እስከ ከማምራታችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
ለጋሽ መሆን አለብን፣ ህዝቡን ማገስ አለብን። የጀመርነውን ስራ ደግሞ በተለየ ሁኔታ ትንሽ መልኩን ቀየር አድርገን መቀጠል አለብን እንጂ ዝም ማለት የለብንም በሚል ትልቅ ውሳኔ የተመሰረተ ፋውንዴሽን ነው።
የቀድሞዋ ቀዳማዊት እመቤት ሮማን ተስፋዬ ናቸው። በምሽቱ ሴቶችና ቤተሰብ ፕሮግራም በሁለተኛው አጋማሽ መለሳሉ። ጠብቋቸው አድማጮች። አሁን ወደ ቀዳሚው የዕለቱ አብይ ርዕስ የጋምቤላ ጊምቢ ቀለምና ደምቢዶሎ ከተሞች ዛሬ መረጋጋታቸውን አንዳንድ የከተማዎቹ ነዋሪዎች አመለከቱ። ትላንት በመንግስት የጸጥታ ኃይሎችና የኢትዮጵያ መንግስት ሸኔ በሚላቸው ራሳቸውን የኦሮሞ ነጻነት ጦር ያሉ በሚጠሩ ታጣቂዎች መካከል ከተካሄደው የተኩስ ልውውጥ በኋላ የጋምቤላ ከተማ መረጋጋቷን የክልሉ ሰላምና ጸጥታ ቢሮ አስታውቋል። በሌላ በኩል ራሱን የኦሮሞ ነጻነት ጦር በሚለው ታጣቂ ቡድን ቃል አቀባዩ በትላንትናው ዕለት ለአሜሪካ ድምጽ ሲናገሩ በምዕራብ ኦሮሚያና በጋምቤላ የተለያዩ ወታደራዊ ኦፕሬሽኖችን ማካሄዳቸውን ገልጠው ነበር። የፌዴራሉ የኮሙኒኬሽን አገልግሎት ሚኒስትር በበኩሉ ሸኔና አጋሮቹ በጋምቤላና ደምቢዶሎ እንዲሁም በአካባቢው ተኩስ መክፈታቸውን ሆኖም በጸጥታ ኃይሎች እርምጃ እንደተወሰደባቸው አመልክቷል። ለዝርዝሩ ናኮር መልካ።
ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት የመንግስት ባለስልጣናት ደግሞ ሸኔ ብለው የሚጠሯቸው ታጣቂዎች እንዲሁም ራሳቸውን የጋምቤላ ነጻነት ግንባር ጋነግ ብለው የሚጠሩ ታጣቂዎች ከኢትዮጵያ መንግስት የጸጥታ አስከባሪዎች ጋር በጋምቤላ ጊምቢና ደምቢዶሎ ከተሞች በትናንትናው ዕለት ከፍተውት ከነበረው የተኩስ ልውውጥ በኋላ ዛሬ መረጋጋት መመለሱን ከነዋሪዎች መካከል ገልጿል። ስማቸው እንዳይጠቀስ የጠየቁ አንድ የከተማው ነዋሪ ስለሁኔታው በስልክ ሲናገሩ
እንቅስቃሴም ተጀምሯል፣ ስራ ምንም ችግር የለም። አንዳንዶቹ ስራዎች ያልተጀመሩባቸው ስራው ቦታዎች አሉ። ንግድ እንቅስቃሴዎች ላይ ስራ ምንም ችግር የለም፣ ተረጋጓል። ምንም ስጋት የለም። በአሁኑ ሰዓት እንቅስቃሴ ሰውም ይንቀሳቀሳል። ሌሎቹ ግን የመንግስት አገልግሎት ያው ገና አልተጀመረም። ዛሬ
ጥሩ ኦኬ። እነሱም ያልጀመሩበት ምክንያት ይታወቅ ይሆን?
ስጋት ነው፣ ዝም ብሎ ፍርሃት ነው እንጂ ሌላ ችግር የለውም።
የጋምቤላ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ቡን ዊው በበኩላቸው በጋምቤላ ያለው የጸጥታ ሁኔታ መረጋጋቱን ተናግረዋል።
አሁን እንትኑ ከትናንትና ያደበጠሩ ከዛሬ ኮንትራት ያናደረግ ዛሬ ሰው ወደ ሰራ እየተመለሰበት ሁኔታ አለ። እኛ አስቀድመን ዝግጅት አደርግናል መረጃ ስለደረሰን። ግን የመጣ ኃይል የሚንጠበቁ ኃይል አይደለም። ከፍተኛ ቁጥር ይዞ ነው የመጡ። መጠናከር ነው። አሁን ፌደራል ገብቷል፣ ይገዛ ያደርገ ነው።
በተኩስ ልውውጡ የመንግስት ተቋማት ላይ የደረሰ ጉዳት አለመኖሩን የጠቆሙት አቶ ቡን በጸጥታ ኃይሉ ላይ ግን ጉዳት መድረሱን አረጋግጠዋል።
ጉዳቶች አሉ። በወለሱም ሳይ መንግስት መሳሪያ ቤት የተጎዳ የለም። የሰው ህይወት ነው ያለፈው። በእኛ በኩል ወደ 10 ይደርሳል። በትልኞች አሉ።
ስንት ያህል ቁስለኞች አሉ?
አሁን ወደ 15 በከባድ፣ ሌሎች ቀላል።
በተያያዘ ዜና በምዕራብ ወለጋ ጊምቢና ቄሌም ወለጋ ዞን ደምቢዶሎ ከተማ ውስጥ ዛሬ አንዳንድ እንቅስቃሴ መጀመራቸውንና መረጋጋት መመለሱን ከነዋሪዎች መካከል ተናግረዋል። ስማቸውን መናገር ያልፈለጉት የአካባቢው ነዋሪ
ሎሊ ማሱሬ ከለይሰ ጉያ ከለይሰ ሩካሱ ጉዳቱሬ፣
በትናንትናው ዕለት ከባድ ተኩስ ነበር የተካሄደው፣ ህዝቡ ስጋት ውስጥ ነበር። ዛሬ ግን ተረጋግቷል። አንዳንድ መስሪያ ቤቶች ተከፍተዋል፣ ሱቆችም ተከፍተዋል። የባጃጅና ሌሎች መጓጓዣ አገልግሎቶች ግን ስራ አልጀመሩም። ህብረተሰቡ ስጋት ስላለው በእግሩ እንጂ በትራንስፖርት እየተገለገለ አይደለም። ዛሬ ተኩስ የለም። የፌዴራል ኮሙኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሴሳ ትናንት በጋምቤላና በደምቢዶሎ እንዲሁም አካባቢ ውስጥ ተስተውሏል ስላሉት ጉዳይ አብራርተዋል።
አዲስ ክስተት አይደለም። ከለውጥ ጊዜ ወዲህ የተለያዩ ኃይሎች ተደራጅተው በተለይ ሸኔ የሚባለው ኃይል ህወሓትን ጨምሮ የኢትዮጵያ መንግስትን ለመፋለም ከተዘጋጀ ኃይል ጋር በመሆን ሲዋጋ ነበር። መንግስት ብቻ ሳይሆን ህዝቡንም ሲዋጉ ነበር። በጋምቤላ ደምቢዶሎና አካባቢ ታጣቂዎቹ ተኩስ ከፍተው ነበር። ሆኖም በየአካባቢዎቹ የሚገኙ የመንግስት ኃይሎች በታጣቂዎቹ ላይ እርምጃ ወስደዋል። በተለይ በጋምቤላ እነዚህ ታጣቂዎች በመንግስት ኃይሎች ተቀጥተዋል። ህዝቡ ይሄ መንግስት ታጣቂ ቡድኑን ለምን ዝም ብሎ አየው ሲል በመጠየቁ መንግስት የህግ በላይነትን ለማስከበር በሁሉም ስፍራዎች ሲሰራ የነበረ በመሆኑ ይህ ያህል ወደ ምዕራብ አካባቢ የመሰብሰብ ሁኔታ አሳይቷል። ወያኔና ሌሎች አጋሮቻቸው በጋምቤላ ሰዎችን አፍነው እየወሰዱ ገንዘብ እየጠየቁ ነበር። የኑዌርና ኙ አግበሮችን ለማጋጨትም ጥረት ሲደረግ ነበር። ትላንት ደግሞ በጋምቤላ ከተማ ተኩስ የመክፈት ሁኔታ ነበር። የመንግስት ጸጥታ ኃይል በወሰደው እርምጃ በአሁኑ ጊዜ ጋምቤላ ተረጋግታለች። ያደረጉት ነገርም እንዲሁ በመገናኛ ብዙሃን አለን ለማለት እንጂ ከዚህ ቀደም ከሚያድርጉት የተለየ ያደረጉት ነገር የለም።
በሌላ በኩል ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት በበኩሉ ሸኔ ብሎ የሚጠራው ሸማቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ዳተርቢ ትናንት ከአሜሪካ ድምጽ ጋር ባደረጉት የስልክ ቃለ ምልልስ በምዕራብ ኦሮሚያ ጊምቢ ደምቢዶሎ ኢናንጎና ነጆ እንዲሁም በጋምቤላ ደግሞ ከጋነግ ታጣቂዎች ጋር በመንግስት ኃይሎች ላይ ውጤታማ የሆነ ዘመቻ አካሄደናል ሲሉ ገልጸዋል። በዘመቻውም እስር ቤቶች፣ የጦር መሳሪያ የሚቀመጥበትና የተለያዩ የመንግስት ተቋማት ላይ ማነጣጠራቸውን አክለው የገለጹ ሲሆን ከዚህ ቀደምም በተለያዩ ጊዜያት የመንግስት ኃይሎች ላይ ድል መቀናጀታቸውን ሲገልጹ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ የኢፌድሪ የህዝብ ተወካዮች ምክር ቤት ትናንት ባካሄደው 13ኛ መደበኛ ጉባኤ ላይ ከአባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት ባለፉት ሁለት ወራት እጅግ ውጤታማ የህግ ማስከበር ስራ የተሰራው በኦሮሚያ ክልል ነው ያሉት ጠቅላይ ሚኒስትር አብይ በዚህም ከ1000 በላይ የሸኔ አባላት ተገልለዋል፣ በሺዎች የሚቆጠሩ ደግሞ ተማርከዋል ሲሉ ገልጸው ነበር። ሚኒስትር ዴታው ቡድኑ በአንድ ለት የሚጠፋ አይደለም ሲሉ አብራርተዋል።
ጉርሞን ኩኒ ጉርሞ ሳሚቻ ፊ ጃራሜ ዳርከቻሉ ጉርሞ ቢየኬ ሰብያ ላቲ ጃራሜ ጅሩዳ
ይህ ኃይል ለዝርፋ የተዘጋጀ ነው። በአብዛኛው ከውጭም ከሀገር ውስጥም ተደራጅቶ ያለ ኃይል ስለመሆኑ የኦሮሞ ህዝብ ምስክር ነው። በታሪክ ውስጥ ደርሶ የማያውቅ ጥፋት ነው ህዝብ ላይ የደረሰ ያለው። በብዛት የገቢ ምንጭም እየሆነ ነው። በአንድ ለት ባጭር ጊዜ ውስጥ ይጠፋል የሚል ሐሳብ የለም። የሽፍታ ባህሪም ስላለው እርምጃ ተወስዶበታል፣ እርምጃውን ሊቀጥልም ይገባል። በአንዴ ቡድኑን አጥፍቶ ማውጣት ይቻላል የሚል እምነት የለኝም። መንግስትም በእንዲህ አያምንም። ከአቅም በላይ በሆነበት ደግሞ እርምጃ መውሰዱን ይቀጥላል ማለት ነው።
አቶ ከበደ ደሲሳ በጋምቤላ ጉዳይ አስተያየት ሲሰጡ በተጠያቂነት ስሙን ከተቀሱ ተዋት እስካሁን ድረስ የተባለ ነገር የለም። ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት በትናንትናው ውሏቸው መንግስታቸው ሰላም ለማምጣት በመስራት ላይ መሆኑን ገልጸው ከህወሓት ጋር ድርድር ለማድረግ የሚያስፈልጉ ቅድመ ሁኔታዎችን የሚያጠና ኮሚቴ መቋቋሙን ተናግረዋል። የፌደራል መንግስት ኮሙኒኬሽንስ አገልግሎት ሚኒስትር ዴታው ድርድሩ በኢትዮጵያ ውስጥ ከመንግስት ጋር እየተፋለሙ ያሉ ሌሎች ኃይሎችን ስለማካተት አለማካተቱ ተጠይቀው ይህንን የሚወስነው መንግስት ሳይሆን የተቋቋመው ብሔራዊ የምክክር ኮሚሽን ነው ሲሉ አቶ ከበደ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ተከታዩ የመጽሔት ርዕስ ደግሞ ወደ ትግራይ ይወስደናል። እስካሁን ከፌደራል መንግስት ጋር የተጀመረ ድርድር የለም፣ ህዝብ ሳይወቅና ሳይወስን የምናደርገው ምንም አይነት ድርድር የለም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዶክተር ደብረጽዮን ወቅታዊ ጉዳዮችን አስመልክቶ ለትግራይ ክልል መገናኛ ብዙሃን በሰጡት መግለጫ የኤርትራ መንግስት እስካሁን የትግራይ ክልል አንዳንድ አካባቢዎችን ተቆጣጥሮ ይዟል ብለዋል። ለዚህም ይህንንም ለቆ ሊወጣ ይገባል ነው ያሉት። ሁልጌታ አጽፋ ተከታትሎታል።
የህወሓት ሊቀመንበርና የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ ጉዳይ ለክልሉ መገናኛ ብዙሃን በሰጡት መግለጫ በትግራይ ጉዳይ በሁሉም አካባቢዎች ህዝባዊ ውይይቶች መካሄዳቸው ተናግሯል። ለሰብአዊ እርዳታ ሲባል ግጭት ለማቆም የተደረሰው ውሳኔ ሰብአዊ እርዳታ እንዲገባ ከማገዝ በተጨማሪ ለቀጣይ ድርድርም አጋዥ ነው ብለዋል። እስካሁን ከፌደራል መንግስት ጋር የተጀመረ ውይይት የለም ያሉት ዶክተር ደብረጽዮን የሚካሄድ ማንኛውም ድርድር ግን ህዝብ ሳይውቅና ሳይወስን የምንፈጽመው የለም ሲሉ ተናግሯል።
ህዝብ ተማይተ ናተዛተኸ ልዕሉ ሁሉኸ ወቤት ምክርካኒና ዕድል ንህዝብ ትግራይ ዝውስን ኮይ ዝጉዳይ ዝበዕሉ
ከህዝብ ጋር እየተወያየን እየተነጋገር ነው የምንሄደው። ከሁሉም በላይ ደግሞ ምክር ቤት አለ። ይህ ጉዳይ የትግራይ ህዝብ እድል የሚወስን ነው። ምክር ቤትም መወሰን አለበት። ስለዚህ የራሱ አካሄድና ስርዓት አለው። ፕሬዚደንት ኦቦሳንጆ ስለመጡ ወይም ሌላ ስለመጣ በአንድ የተዘጋ ቤት ተነጋግረህ በዚያ የሚያልቅ አይደለም። ማመቻቸት ይቻላል። ሐሳብ ለሐሳብም መለዋወጥ ይቻላል። የመጨረሻ ውሳኔ ግን ሊሰጥ አይችልም። እንልማ እንጥፋ። ከህዝባችን ጋር እየተመካከር ነው የምንፈጽመው። ከህዝባችን ጋር ከተመካከርን ደግሞ እንደማንጠፋ እናቃለን ነው ያሉት። ለድርድር የማይቀርቡ ተብለው ከዚህ በፊት ተገልጸው የነበሩ ሪፈረንደም የትግራይ ሰራዊት ማስቀጠል የትግራይ ሉዓላዊ ግዛት የኤርትራ ሰራዊት ከትግራይ እንዲወጣ ማድረግና ወንጀል ፈጽመዋል የተባሉ ተጠያቂ ማድረግ የሚሉ ጉዳዮች አሁንም የማንደራደርባቸው ናቸው ሲሉ ነው የገለጹት። ወደ ትግራይ እየገባ ያለው ሰባዊ እርዳታ መሻሻል እየታየበት ነው ያሉት ዶክተር ደብረጽዮን ሆኖም ከህዝቡ ፍላጎት አንጻር ግን ትንሽ ነው ሲሉ ገልጸዋል። እንዲሁም እየገባ ያለው እርዳታ ወደ ህዝቡ ለማከፋፈል ነዳጅ ባለመኖሩ ምግብ የሚጠብቅ ህዝብ ይያለ በመቀለ ከተማ መጋዘኖች ውስጥ እህል እየተከማቸ ነው በማለት ተናግሯል። በቅርቡ የኤርትራ መንግስት ህወሓት ኤርትራ ለመውረር ተዘጋጅቷል ሲል ያወጣው መግለጫ አስመልክቶ ዶክተር ደብረጽዮን በሰጡት ምላሽ አጥፍተናል ብለው ሲናገሩለት ለነበረ ኃይል እንዲህ ማለታቸው የኃይል ሚዛን የት እንዳለ የሚያሳይ ነው ብለዋል። የኤርትራ ኃይል አሁንም የትግራይ መሬት ወሮ ይዞ ያለ ነው ይህ መግለጫ ያወጣው ስለዚህ መጀመሪያ ከትግራይ መሬት ይውጣ ብለዋል።
ሰመረ ትግራይ ኮንካስ ይወሩናለው ይመጹናለው ዝባል
በትግራይ መሬት ላይ ሆነ ሊወሩን ነው እየመጡ ናቸው የሚባል ሸፍት ማጭበርበር ለማንም አያደናግርም። በኤርትራ ውስጥ የተወሰነ ሰው ማደናገር ይቻላል ዓለም ግን ሊያደናግር አይችልም። በቦታችን ነው ያለው አሁን ደግሞ ድብደባ እየፈጸመ ነው በተከታታይ ነው እየደበደበ ያለው ስላለፈው ጉዳይ በራሱ ይታያል ቢያንስ ግን ከመሬታችን ሊወጣ ይገባል። ከዛ በኋላ እንወራለን ወይስ አንወርም ሌላ ጉዳይ ነው። እኛ አላማችን መውረር አይደለም የትግራይ ህዝብና መሬት ነጻ ይውጣ ነው ይያልን ያለ ነው። በከበባና ሁሉም ነገር የመዝጋት ሂደት ውስጥ ካገኘናቸው አንተዋቸው በእኛ ጉዳይ እጃችሁ ሰብስቡ ብለናል ቀድሞም ይሄ ነው መስተካከል ያለበት። ሌላ ደግሞ ወንጀል የፈጸመ በስርዓት ይጠየቃል አንለቃቸው የፈለጉትን አድርገው ሊወርን ነው በማለት ተውት ልንባል አንችልም። ስለዚህ ያደናገረ ነው ያለው የኃይል ሚዛኑም ያሳያል ነው ያሉት። የትግራይ ህዝብ ጥቅም መሰረት ያደረገ ሂደት ነው እየተከተልን ያለ ነው ያሉት ዶክተር ደብረጽዮን የሰላም አማራጭ ይሁን ውጊያ የህዝቡ ጥቅም በሚያረጋግጥ መንገድ ነው የምንፈጽመው ሲሉ ተናግሯል። ለአሜሪካ ድምጽ ሙልጌታ አጽባሃ መቀለ።
አድማጮች በሌላ በኩል በትላንትና ዕለት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ መንግስታቸው ሰላም ለማውረድ እንደሚፈልግ ገልጠው ይህንን በስኬት ለማጠናቀቅ የሚረዳ በጉዳዩ ላይ ጥናት የሚያደርግ ኮሚቴ ተዋቅሮ እየሰራ መሆኑን መናገራቸው ይታወሳል። ኮሚቴው መንግስት ከህወሓት ጋር የሚደራደረው ምን አይነት ሁኔታዎች ሲሟሉ እንደሆነ እንደሚያጠናም አመልክተዋል። በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራው ኮሚቴ በ10ና 15 ቀናት ውስጥ ለብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ጉዳዩን አስመልክቶ ዝርዝር እንደሚያቀርብም ጠቅላይ ሚኒስትሩ ትላንት ለፓርላማ አባላት ገልጠው ነበር። በአገሪቱ ሰላም ማምጣት አስፈላጊ መሆኑንም ተናግረዋል። በግንቦት አጋማሽ መግለጫ ያወጣው የኤርትራ መንግስት በበኩሉ የህወሓት በአፍሪካ ቀንድ ቀውስ ለመፍጠር በኤርትራ ላይ ጦርነት አወጀዋል ሲል መክሰሱ ወይም ወንጀሉም የሚታወስ ነው። አድማጮች አሁን ተከታዩ መጽሔት ርዕስ ደግሞ ወደ አማራ ክልል ነው የሚወስደን። ለ29 ቀናት በስር የቆዩትና በአንድ ወቅት የአማራ ክልል ልዩ ኃይል አዛዥ ምክትል ኃላፊ የነበሩት ኮሚሽነር ቢሰጥ ጌታሁን ፍርድ ቤት ሳይቀርቡ ዛሬ ከስር መለቀቃቸውን ተናገሩ። በተመሳሳይ የኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ ዛሬ ከስር መለቀቋን ለአሜሪካ ድምጽ ተናግራለች። አስቴር ምስጋናው ዝርዝሩን ይዛለች።
ኮሚሽነር ቢሰጥ ጌታሁን ዛሬ ከአሜሪካ ድምጽ ጋር ባደረጉት ቆይታ ለ29 ቀናት በእስር መቆየታቸውንና የታሰሩበት ምክንያት ሳይነገራቸው ፍርድ ቤት ሳይቀርቡ የዞን አመራሮች ፊት ቀርበው ይቅር ተብለሃል ተብለው ዛሬ ረፋዱ ላይ 3:30 ላይ ያለዋስ መለቀቃቸውን ተናግረዋል።
የታሰሩበት ማለቀም ነው እንዳለው ለታም በጊዜ ደስካለው ለጊዜ ነገር ነገር ያሽም ምንም እንዳልው ወለም ወደ ቤት ላይ ይቅር ተብለው ነው ያለው በልጣ ነው ያለው ዋሳ ያለው።
በአንድ ወቅት የአማራ ክልል ልዩ ኃይል አዛዥ የነበሩት የብርጋዴር ጄኔራል ተፈራ ማሞ ምክትል የነበሩት ኮሚሽነር ቢሰጥ ጌታሁን በእስር በቆዩባቸው ቀናት ምንም አይነት የሰብአዊ መብት ጥሰት እንዳልደረሰባቸው አክለው ገልጸዋል። ይህ በእንዲህ እንዳለ የኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ ተደራ ዛሬ ከስር ተለቀቀች። የስር ፍርድ ቤት በ30 ሺህ ብር ዋስትና እንድትፈታ የሰጠው ትዕዛዝ በትናንትናው ዕለት በፌደራሉ ከፍተኛ ፍርድ ቤት መጽናቱን ተከትሎ ፖሊስ ጉዳዩን ወደ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቢወስድም ይግባኙ ውድቅ ተደርጎበት ነው መስከረም የተፈታችው። አመሻሹን ከአሜሪካ ድምጽ ጋር ቆይታ ያደረገችው መስከረም ከቤተሰቦቿ ጋር በሰላም መቀላቀሏን ገልጻለች።
አካባቢ ወጣ አሁን ያው ዘመዶቼን ቤተሰቦቼን አግኝቼ ከቤተሰቦቼ ጋር ነኝ ያለሁት አዲስ አበባ ካሉት ማለት ነው። ያው ዋናው ቤተሰቤ አዋሳ ነው ያለው። ነገ ነው እንግዲህ ማገኘው ልጆቼን ማለት ነው።
በእስር በቆየችባቸው ጊዜ ምንም አይነት የሰብአዊ መብት ጥሰት እንዳልደረሰባት መስከረም ተናግራለች። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብት ልዩ መርማሪ በዚያች ሀገር ያለው የሰብአዊ መብት አያያዝ እያሽቆለቆለ ነው ያለበትን ዘገባ አውጥቷል። ለወታደራዊ ግዳጅ መመልመል፣ የዘፈቀደ እስር፣ የገቡበት ሳይታወቅ ደብዛ ጠፍቶ መቅረትና ለስቃይ መዳረግ ይገኙበታል የሚለው ልዩ ሪፖርት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት እንዲቀርብም ተደርጓል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። በኢትዮጵያ ወታደራዊ ግጭት መሳተፏ የኤርትራ መንግስት በሚያራምደው የጊዜ ገደብ የሌለው ብሔራዊ ውትድርና አገልግሎት ስርዓት ዙሪያ የተለየ ትኩረት ስቧል ይላሉ የመንግስታቱ ድርጅት የኤርትራ ጉዳይ ልዩ መርማሪ መሐመድ አብደል ሰላም ባቢከር። በኤርትራ ያለው የሰብአዊ መብት አያያዝ እጅግ አስከፊ ነው ያሉት ባቢከር አክለውም በብሔራዊ ውትድርና አገልግሎቱ ላለመሳተፍ የሞከሩ ሰዎች ሰብአዊነት በጎደለውና ሰብአዊ ክብርን በሚያዋርድ መንገድ ላልተወሰነ ጊዜ ይታሰራሉ ብለዋል።
ባለስልጣናቱ በተጨማሪም በብሔራዊ ውትድርናው ላለመሳተፍ የወሰኑና የጠፉ ሰዎችን በተዘዋዋሪ ወይንም በውክልና ይቀጣሉ። ለምሳሌም ያህል የጠፋውን ግለሰብ ወላጅ ወይንም የተዳር ጓደኛ በማሰር እጅ እንዲሰጥ ስለመደረጋቸውና በግዳጅ የተመለመሉ ወታደሮች ከትግራይ ወይንም ከኤርትራ ወታደራዊ ማሰልጠኛዎች ጠፍተው ለማምለጥ ሲሞክሩ ስለመገደላቸው የሚያወሳ ሪፖርትም ደርሶኛል።
የኢትዮጵያ ጦር ሠራዊት ጥቅምት 25 2013 ዓ.ም በህዝባዊ ወያነ ሓርነት ትግራይ ላይ ወታደራዊ ዘመቻውን ከፍታ ያለው ሪፖርት አክሎም ከዚያን ጊዜም አንስቶ በሺዎች የሚቆጠሩ የኤርትራ ወታደሮች በወታደራዊ ግዳጅ በግጭቱ እንዲሳተፉ ተገደዋል ብሏል። እድሜያቸው 14 ዓመት የሚሆን ታዳጊ ልጆች ጭምር ተመልምለው ተወስደዋል። በኢትዮጵያ በስደተኛ መጠለያ ካምፖች ውስጥ የነበሩ ኤርትራውያን ስደተኞች ታግተው ተወስደው እንዲዋጉ ተደርገዋል ሲሉ ባቢከር ተናግረዋል። ልዩ መርማሪው አያይዘውም በኤርትራ ያለው የሰብአዊ መብት አያያዝ አሁንም በሺዎች የሚቆጠሩ አገር ጥለው ጥገኝነት ፍለጋ እንዲሰደዱ መግፋቱን ቀጥለዋል ብለዋል።
I remain gravely concerned by the situation of hundreds of Eritreans who have been
የሰብአዊ መብት አያያዝ መስፈርቶችን በጣሰ መንገድ ደብዛቸው የጠፋ ወይንም በድብቅ እስር ቤቶች ውስጥ በዘፈቀደ የታሰሩ በመቶዎች የሚቆጠሩ ኤርትራውያን ሁኔታ ያሳስበኛል። ቪላ እየተባለ በሚጠራው ስፍራ ተይዘው ስላሉና የስቃይ ምግባር ስለተፈጸመባቸው ሰዎች ከተጎጂዎች ከራሳቸውና ከማኞች የሚሰጡትን የምስክርነት ቃል አሁንም እሰማለሁ። እነኚህ በግልጽ ሊታወቁ የማይችሉ ምስጢራዊ የእስር ቦታዎች ናቸው።
አምባሳደር ተስፋ ሚካኤል ገራሃቱ በኤርትራ የውጭ ጉዳይ ሚኒስቴር የመንግስታቸው ተጠሪ ናቸው። ተመርጠው ከተጠየቁና ኃላፊነት ከጎደላቸው ምንጮች በተገኙ መረጃዎች ላይ የተመሰረተ ነው ባሉት ሪፖርት ላይ አጸያፊ ላሉት ውንጀላ ምላሽ እንደማይሰጡ ተናግረዋል። ኤርትራ ውስጥ ምንም አይነት የሰብአዊ መብት ቀውስ ያለመኖሩን ገልጠው በአገራቸው ላይ የሚፈጸም ትንኮሳና ማዕቀብ መቆም አለበት ብለዋል። ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና እንድታገለግል እንደ አውሮፓውያን የዘመን አቆጣጠር ጥቅምት 2021 ዓ.ም በድጋሚ ተመርጣለች። ይሁንና እንደ ልዩ መርማሪው አስተያየት ኤርትራ የሰብአዊ መብቶችን ጥበቃ ማራመድና ለዜጎች መብት የሚሰጠውን ከለላ ማረጋገጥ ያለመቻሏ የምክር ቤቱን ታማኝነትና ተሰሚነት አደጋ ላይ ይጥለዋል ሲሉ ባቢከር ተችተዋል። አድማጮች በተከታዩ የመጽሔት ርዕስ ደግሞ ወደ ጎረቤት ደቡብ ሱዳን ነው የምንሻገረው። የዓለም የምግብ ፕሮግራም ከሚያስፈልገው በጀት ውስጥ $426 ሚሊዮን ጉድለት ያጋጠመው በመሆኑ በደቡብ ሱዳን ለ1.7 ሚሊዮን ሰዎች የሚያቀርበውን የምግብ እርዳታ ለማቆም ተገድጃለሁ አለ። የተከታዩም ዘገባ የሊሳ ሽላይን ነው፣ ደረጀ ደስታ እንደሚከተለው አሰናድቶታል።
ግጭት 3 አመታት ያከታተለው የጎርፍ አደጋ፣ የሀገር ውስጥ ድርቅ፣ በኮቪድ-19 ወረርሽኝ ሳቢያ የናረው የምግብ ዋጋና እንዲሁም የዩክሬን ጦርነት ደቡብ ሱዳንን አንበርክኳታል። በደቡብ ሱዳን የዓለም ምግብ ፕሮግራም ተጠባባቂ ዳይሬክተር አዴንካ ባዴጆ አገሪቱ ነጻነቷን ካገኘችበት እንደ አውሮፓ አቆጣጠር 2011 ጀምሮ ከፍተኛ ለሆነው የምግብ ደህንነት ችግር ተጋልጣለች ይላሉ። ከአገሪቱ መዲና ጁባ በሰጡት መግለጫ የዓለም ምግብ ፕሮግራም በዚህ ዓመት 6.2 ሚሊዮን የሚሆኑ ሰዎችን ለመርዳት እቅድ ነበረው። ይሁን እንጂ የጥሬ ገንዘብ እጥረት የገጠመው በመሆኑ የዓለም ምግብ ፕሮግራም ምግብን እጅግ ከተራቡት ሰዎች ለማራቅ ተገድዷል ይላሉ።
These cuts are happening at the start of the lean season when families have
እነዚህ የድጋፍ ማቋረጦች የሚከሰቱት ቤተሰቦች ያላቸውን የምግብ ክምችት በሙሉ ባሟጠጡበት ችግሩ እየበረታ ሄዶ ረሃቡ እየጠና በመጣበት ጊዜ ነው። እኛ ያለንን አቅም ሁሉ ተጠቅመን ትኩረታችንን ያደረግነው በከፍተኛው ረሃብ አፋፍ ላይ ያሉትንና ለረሃብ የተጋለጡትን የተወሰኑ ሰዎች ከረሃብ አደጋው በመከላከሉ ላይ ነው።
ባዴጆ የገንዘብ ድጋፉ ያለበት ሁኔታ የተባበሩት መንግስታት የምግብ ተቋም ተጠቃሚዎች የሚያገኙትን የምግብ ድርሻ በግማሽ እንዲቀንስ ያስገደደ በመሆኑ እጅግ ወሳኝ ነው ይላሉ። እነዚህ ድጋፎች ተቋረጡት የምግብ ክምችቶቹ እጅግ አነስተኛ በሆኑበት ጊዜ መሆኑን ዳይሬክተሯ አስረድተዋል። የረሃቡ አደጋ እጅግ በሚጠናበት የሐምሌ ወር በሚሊዮን የሚቆጠሩ ሰዎች ለከፍተኛ ረሃብ እንደሚጋለጡም ተናግረዋል። ባዴጆ ከዚህም ጋር ተያይዞ ብዙ ሰዎች ረሃቡን ለመቋቋምና በህይወት ለመቆየት ሲሉ ተቃራኒ ውጤት የሚሰጡ ያልተገቡ ነገሮችን እንዲያደርጉ ሊገደዱ ይችላሉ ሲሉ አስጠንቅቀዋል።
Again, my team in Western Bahr el-Ghazal, where we have
በምዕራብ ባህር ኤል-ጋዛል ካሉት የቡድኖች አባላት ጋር ከፍተኛ የተመጣጠነ የምግብ ጉድለት መኖሩን ተመልክተናል። የአካባቢው የማህበረሰብ አባላት ራሳቸውን በህይወት ለማቆየት ሲሉ ለሚሸጡት ከሰል አሁንም ዛፎችን እየጨፈጨፉ መሆኑን ዘገባዎች ደርሰውናል። ባለፉት 2 ሳምንታት ውስጥ ብቻ በየጎዳናው ላይ የሚለምኑ ህፃናት ቁጥር እየጨመረ መምጣቱን አይተናል።
የዓለም ምግብ ድርጅት ለተመጣጠነ ምግብ የተጋለጡት 2 ሚሊዮን ሴቶችና ህጻናትን ጨምሮ 8.3 ሚሊዮን ሰዎች አስቸጋሪውን የረሃብ ወቅት ሊቋቋሙት ይችላሉ። ስለዚህ ሰዎችን ከከፍተኛው የረሃብ አደጋ ለመከላከል የምግብ እርዳታው በተቋረጠባቸው አካባቢዎች በሙሉ በአስቸኳይ እንደገና ሊመለስ ይገባል ብለዋል። የለጋሽ ድርጅቶች ድጋፍና ከወዲሁ አስቀድሞ የሚወሰድ ሰብአዊ እርምጃ አደገኛውን ቀውስና የሰዎችን ህይወት ሊያድን ይችላል ሲል ዓለም አቀፍ የምግብ ድርጅቱ አስታውቋል።
ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:32 መሆኑን ያመለክታል። ለዚህ ክፍል ቀዳሚው ሳምንታዊው ዲሞክራሲ በተግባር ነው። ሳምንታዊው ዲሞክራሲ በተግባር በደቡብ ኢትዮጵያ ጉዳዮች ላይ ያተኩራል። በደቡብ ምዕራብ ኢትዮጵያ ህዝብ ክልል የብዝሃ ከተሞች አወቃቀር ስርዓትን ተግባራዊ ለማድረግ የተያዘው እንቅስቃሴ ከክልሉ ህዝብ ፍላጎት ውጪና ህዝቡ በውል ሳይስማማበት ነው የተፈጸመው ሲል ተቃዋሚው የካፋ ህዝቦች ዲሞክራሲያዊ ህብረት ካህዴ ተቃውሟል። በሌላ በኩል ሰሞኑን ለደቡብ ክልል የመንግስት ቴሌቪዥን ጣቢያ መግለጫ የሰጡት የክልሉ ምክትል ፕሬዝዳንትና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የብዝሃ ከተሞች አደረጃጀት በአንድ የጋራ ክልል ለመኖር የተሰባሰቡ ህዝቦችን አሳታፊና ተጠቃሚ የሚያደርግ ነው የሚል አስተያየት ሰጥተዋል። በጉዳዩ ላይ ትንታኔ ያቀረቡ ምሁራንና አስተያየት ጨምሮ ጉዳዩን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አሰናድቷል።
የካፋ ህዝብ ዲሞክራሲያዊ ህብረት ካህደ ሊቀመንበር አቶ ቦጋለ ኃይለ ክልሉ ብዝሃ ከተሞች እንዳይኖሩት ህብረታቸው እንደሚቃወም በስልክ ለአሜሪካ ድምጽ ተናግሯል።
ከመጀመሪያውም ብዝሃ
ዋና ከተሞች የሚለውን ተቃውመናል። ህገ መንግስት ከመውጣቱ በፊት ማለት ነው። ህገ መንግስት ዲስከሽን ላይ በሰፊው ተነስቶ ተቃውሞ ተነስቷል። ያው ይሄ መኖር የለበትም፣ አንድ ክልል አንድ ከተማ አንድ ዋና ከተማ የሚል ነው የህዝቡን ሀሳብ እና ሲጠብቅ የነበረው እዛ ዋና ከተሞች የሚል ኋላ የመጣ ነገር በመሆኑ ይህን ተቃውመዋል።
ህብረቱም የብዝሃ ከተማ አወቃቀር አንድም የመልካም አስተዳደር ችግሮችን የሚያባብስ ይሆናል፣ እንዲሁም የተለመደውን አላስፈላጊ የሀብት ብክነትን ያስከትላል በማለት ተናግሯል። ለተቃውሞ የዳረጋቸውን ምክንያቶች አቶ ቦጋሌ ገልጿል።
ዋና ከተሞች በሚሆኑበት ጊዜ እድገት ይመጣል፣ ከተሞቹ ያድጋል የሚል እሳቤ ነው እና ይሄ እንግዲህ ቀድሞ ከነበሩ የክልል ዋና ከተሞች እንደነ ደቡብ ሐዋሳ ከዚያ ሳሰብ የተነሳ ነው እና ሐዋሳ ያደገው ዋና ከተማ በመሆኑ ነው የክልሉ። ስለዚህ አሁን አምስት ዞኖች እና አንድ ልዩ ወረዳ ዋና ከተማዎች ከሆነ የዚህ አይነት እድገት ይመጣል የሚል እሳቤ በመያዝ ነው ይሄን ሀሳብ እያራመዱ ያሉ። በእኛ በኩል ደግሞ እድገት የሚመጣ ዋና ከተማ በመሆኑ ሳይሆን የአካባቢው አመራሮችና የመንግስት ፍትሐዊ የሆነ የልማት ስርጭት ነው፣ ፍትሐዊ የሆነ የኢንቨስትመንት ስርጭት ነው ልማትን እድገትን ሊያመጣ የሚችለው። ሌላው ደግሞ በዚህ እሳቤ ውስጥ የክልል መስሪያ ቤቶች በስድስቱም ዞኖችና ልዩ ወረዳ ይበታተናሉ።
የእርሶ ፓርቲ አቋም ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዋና ከተማ ቦንጋ እንዲሆን ነው?
አዎ፣ የእኔ ፓርቲ አቋም አንድ ክልል ሪሊ ቦንጋ እንዲሆን ይቻላል። ያ ሌላ መስፈርት አለው። የእኛ አቋም አንድ ክልል አንድ ርዕሰ ከተማ ነው። እንደ ማንኛውም የኢትዮጵያ ክልሎች አንድ ክልል አንድ ርዕሰ ከተማ ነው። ርዕሰ ከተማ ደግሞ እንዴት ይመረጣል የሚለው የራሱ መስፈርቶች አሉ። እኛ ሳጀስት የምናደርጋቸው መስፈርቶች አሉ።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባለስልጣናት በጉዳዩ ላይ አስተያየት እንዲሰጡ በስልክ ብንጠይቃቸውም ፍቃደኛ ባለመሆናቸው አልተሳካም። ዳሩ ግን የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ ብላቸው ለደቡብ ክልል የመንግስት ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የብዝሃ ከተሞች አወቃቀር በአንድ የጋራ ክልል ለመኖር የተሰባሰቡ ህዝቦችን የሚያሳትፍና ተጠቃሚ የሚያደርግ ነው ሲሉ ተናግሯል።
ተመጣጣኝ የሆነ ክልሉን የሚመስል በክልል ውስጥ ያሉ ዞኖችን ህዝባቸውን በሚመጥን በሚወክል መጠን ባለብዛ ማዕከል በመሆን ለህብረተሰባችን አገልግሎት እንሰጣለን ብለንም በህገ መንግስታችንን ማስፈረን ያው ቃል ክዳን ሰነድ አጽድቀን ስራ ገብተናል።
በዚህ ወቅት ተቃውሟቸውን ማሰማት ምክንያቱ ምን እንደሆነ ተጠየቁት የህብረቱ ሊቀመንበር አቶ ቦጋሌም ይህንን ብሏል።
ህገ መንግስቱ በመሰረቱ የህዝቡ ይሁንታ ያለበት ህገ መንግስት አይደለም። የተወሰኑ አካላት ለውይይት ቀርቦ እዚያ ውስጥ የገቡት ተቃውሟል። ይሄ ብዛ ዋና ከተማ የሚል ነገር የለም።
የቀጠናውን ፖለቲካ በውል እንደሚከታተሉ የተናገሩት የፖለቲካል ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳየሞዳል በበኩላቸው አንድ ክልል ከአንድ በላይ ከተሞች ቢኖሩት ሊያስገኝ ይችላል ያሉትን ጥቅሞች ተናግሯል።
በጎ ጎኑ ለከተሞች እድገት እዛ እነኚህ ተቋማት ባሉበት ቦታ ተቋማቱን ለማስተናገድ የሚፈጠሩ ሰርቪሶች አሉ፣ የስራ እድሎች አሉ። ይህን የመሳሰለው ነገር እና የቢሎንጊንግነት እኩል ቢሎንጊንግነት ከአንድ ሴንተር ከሚወጣ በተለይ እንደኛ እንግዲህ ኤትኒሲቲን ሲሪየስሊ ለሚወስድ አካባቢ የባለቤትነት ስሜት ሊፈጥር ይችላል። በበጎ ጎኑ
ከጥቅሙ ይልቅ ግን ጉዳቱ ያመዝናልም ብሏል።
የመንግስት አገልግሎትን ለሚፈልግ ሰው በጣም አልፊ ነው፣ አድካሚ ነው። ከአንደኛው ብራንች ወደ ሌላኛው ብራንች እየተመራ ስትሄድ ከአንድ ከተማ ወደ ሌላ ከተማ ለአገልግሎት የትራንስፖርት ጉዞው በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ሌላ ሀገር ያለን ተሞክሮ ምንድን ነው? የኮመርሻል ካፒታል እና አድሚኒስትሬቲቭ ካፒታል ይባላል ወይም ፖለቲካል ካፒታል ይባላል እንጂ የመንግስት መዋቅርን አቤቱታ ከአንድ ቦታ ወደ ሌላው ለመሄድ እንግዲህ ከአንድ ከተማ ሌላ ቦታ ትሄዳለህ ማለት ነው። በቃ መስሪያ ቤቶችን ማበታተን ያው የፖለቲካን ከኢኮኖሚስት አንጻር አናይም፣ ኪሳራ መከፈል አለበት ተብሎ ካልሆነ በቀር ቢያንስ ቢያንስ ኤክዘኪቲቭ ብራንቹና የህግ ተርጓሚው አንድ ላይ መሆን አለበት።
በሐዋሳ ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር ሽመልስ አሻግረ በበኩላቸው አንድ ክልል ከአንድ በላይ ከተሞች ቢኖሩት ለፍትሐዊ የሀብት ክፍፍልና ልማታዊ እድገት ሊረዳ እንደሚችል ተናግረው የብዝሃ ከተማ አወቃቀር በተመለከተ ግን አዎንታዊ እይታ እንዳላቸውና ከጉዳቱ ይልቅ ጥቅሙ እንደሚጎላባቸው ገልጿል።
ይህንን በተመለከተ የተለያዩ ጸሐፍትም ሀገራትም የየራሳቸውን አቋም አላቸው። ለምሳሌ ትልቅ ምንላቸው ሀገራት በአፍሪካ ደረጃ ደቡብ አፍሪካ ከአንድ በላይ ከተሞች ናቸው ያሏት። ይህም ምናልባት ሀገሪቱ ጠቅማ አልጠቀም የሚለው እንዳለ ሆኖ በኢትዮጵያ ደረጃ ምን ሊፈይድ ይችላል፣ ምን አሉታዊ ጎን አለው የሚለው መመልከት እንችላለን። ለምሳሌ በኢትዮጵያ አኳያ ስንመለከት አንድ ከተማ ነው የነበረን ፌዴራል ከተማ አዲስ አበባ፣ ደቡብ ክልልም አንድ ከተማ ነበረው ሐዋሳ፣ አማራም ባህር ዳር፣ መቀሌም እያል መሄድ እንችላለን። ትግራይ አብዛኞቹ ሀብቶች በአንድ ከተማ ላይ ነው የሚፈሱት እና ያ ከተማ ብቻውን ነው የሚያድገው። የንግድም፣ የፖለቲካውም፣ የህጉም፣ የሁሉም መቀመጫ አንድ ከተማ በሚሆንበት ጊዜ በእርግጠኝነት ሀብቱ እንዳለ ወደዛ ጋር መስረስ እና ያ ከተማ የማደግ እድሉ ሰፊ እንደሆነ እንግዲህ ባለፈው 30-40 ዓመት አይተናል። ትልቆቹ የኢትዮጵያ ከተሞች ውስጥ
የአወቃቀር ውደት ግን ጥንቃቄ ይሻልም ብሏል።
በደቡብ ክልል አይነት ባሉ በጣም ብዙ ብሔሮች ባሉበት 2011 ወዲህ ደግሞ ለመገነጣጠር ጣፍ ላይ ባለ ክልል እሳቤ ስንወስድ ደግሞ ከተሞች 4-5 ቢሆኑ ኖሮ ሀብቱ አንድ ቦታ ላይ አይሰፍም። ሀብት እንደ መቼስ የሰው ኃይልም አንድ ቦታ ላይ ብቻ ሰፍሮ ችግሮች ይፈጠራሉ ብዬ አላስብም። በዚህ በኩል አንድ ተጠቃሚነት ይኖራል። እንግዲህ አሉታዊም ጎን በተመለከተ የትኞቹ ከተሞች ላይ ምን አይነት ስራ ነው የሚሰራ የሚለው አንድ ጥያቄ ነው። የፖለቲካ መቀመጫ የሚሆነው ከተማ ማን ነው? የኢኮኖሚ መቀመጫ የሚሆነው ማን? ፍርድ ቤቶች ቢኖር ሊገኝ የሚገባበት ቦታ ሲስ ነው የሚለውን ጥያቄ መመለስ ግን ከባድ ነው።
የብዛት ከተሞች የአወቃቀር ስርዓት ተግባራዊ የሚሆነው ከህዝብ ጋር በሚደረግ ውይይት ከዳበረ በኋላ ነው ብሏል የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ ብላቸው።
በመጀመሪያ ደረጃ በተዋቀሩ ኮሚቴዎች ተጠናቆ በእነሱ እምነት ማግኘት አለበት ማለት ነው። ኮሚቴው ደግሞ ለሚመለከተው አካል በየደረጃው ያለውን መረር ያቀርባል ማለት ነው። የቀረበው ደግሞ ሂደቱን ደረጃውን ጠብቆ ውይይት ከህብረተሰብ ጋር ይደረጋል ማለት ነው። የሚጎል ነገር ካለ እንዲሻሻል፣ የሚጨመር ሀሳብ አስተያየትም ካለ እንዲወሰድ ይደረጋል። ከዛ መጨረሻ ላይ የህግ ማዕቀፉ እንዲወጣ ይደረጋል። ስለዚህ እነዚህ ሂደቶች ቀላል ሂደቶች አይደሉም።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከአንድ በላይ ወይም ብዝሃ ከተሞች ይኖሩታል የሚል ሀሳብ በክልሉ ህገ መንግስት አንቀጽ 6 ላይ የጸደቀ ሲሆን ክልሉም ከደቡብ ክልል በመውጣት የራሱን ክልል የመሰረተው ባለፈው መስከረም ወር በተካሄደም ውሳኔ ህዝብ ነበር። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ክብራትና ክብራን አድማጭና ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችን ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። አሁን ሳምንታዊው ቅንብር ሴቶችና ቤተሰብ። በዛሬው የሴቶችና ቤተሰብ ዝግጅታችን ከቀድሞዋ የኢትዮጵያ ቀዳማዊት እመቤት ሮማን ተስፋዬ ጋር የተደረገ ቆይታ ነው የሚቀርበው። ወይዘሮ ሮማን በባለቤታቸው የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና በራሳቸው ስም የተመሰረተውን የኃይለ ማርያምና ሮማን ፋውንዴሽን የተባለ የበጎ አድራጎት ድርጅት ዋና ስራ አስፈጻሚ ሆነው በመስራት ላይ ይገኛሉ። ድርጅቱ ስለሚያከናውናቸው ተግባራት እንዲሁም ከቤተ መንግስት በኋላ ስለሚመሩት ህይወት አጫውተውናል። ከወይዘሮ ሮማን ጋር ቆይታ ያደረገው ኬኔዲ አባተ ነው።
ከቀበሌ እስከ ቤተ መንግስት በተለያዩ ኃላፊነቶች ሀገራቸውን አገልግለዋል። በአሁኑ ወቅት ደግሞ በባለቤታቸው የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና በራሳቸው ስም በመሰረቱት ፋውንዴሽን በዋና ስራ አስፈጻሚነት በመስራት ላይ ናቸው። የቀድሞዋ ቀዳማዊት እመቤት ሮማን ተስፋዬ ከመደበኛ ስራቸው ውጪ ቤተሰብ የመምራት ድርብ ኃላፊነትም ያለባቸው ወይዘሮ ሮማን ከቤተ መንግስት ከወጡ በኋላም ቢሆን የሀገራቸውን ዘርፈ ብዙ ችግሮች በመቅረፍ ሂደት በሚመሩት ፋውንዴሽን አማካኝነት አሻራቸውን እያኖሩ መቀጠልን መርጠዋል። ለመሆኑ ኃይለ ማርያምና ሮማን ፋውንዴሽን እንዴት ተመሰረተ?
ቀጥታኛ ከስልጣን ከለቀቅን በኋላ ምን እንስራ፣ ምንድነው ከዚህ በኋላ ማድረግ ያለብን ብለን ቁጭ ብለን ተመካክረን እንደዚህ ለጋሽ መሆን አለብን፣ ህዝቡን ማገስ አለብን። የጀመርነውን ስራ ደግሞ በተለየ ሁኔታ ትንሽ መልኩን ቀየር አድርገን መቀጠል አለብን እንጂ ዝም ማለት የለብንም በሚል ትልቅ ውሳኔ የተመሰረተ ፋውንዴሽን ነው።
ከተመሰረተ 4 አመታትን ያስቆጠረው ፋውንዴሽኑ በአሁን ወቅት ጋምቤላን ጨምሮ በደቡባዊና ደቡብ ምዕራባዊ የኢትዮጵያ ክፍሎች ኢኮኖሚያዊ፣ ማህበራዊና የተፈጥሮ ሀብት ጥበቃ ስራዎችን ያከናውናል። እነዚህ ቦታዎች በቀዳሚ ተደራሽነት የተመረጡበትን ምክንያት የፋውንዴሽኑ ዋና ስራ አስፈጻሚ ወይዘሮ ሮማን ያስረዳሉ።
በተለይ የደቡብ ኢትዮጵያና የደቡብ ምዕራብ ኢትዮጵያ በተፈጥሮ ፓርኮች በጣም በዱር እንስሳትና በእጽዋት የበለጸጉ ፓርኮች ያሉት እዛ ነው። ግን እነዚህ አካባቢዎች ለቱሪስት መስህብነት አልዋሉም። በዛ ላይ ደግሞ በዛ ዙሪያ ያሉ ማህበረሰቦች በጣም የተጎዱ ናቸው እና ከመሃል አካባቢም በጣም ርቀው ነው ያሉት። በ800 በ900 ኪሎ ሜትር ርቀት ነው ያሉት። በሌሎች አካባቢዎች የልማት አመላካቾች የትምህርትን፣ የጤናን ወስደን የመሰረተ ልማቶችን ወስደን ስናይ እነዚህ አካባቢዎች በጣም ሰፊ ክፍተት ያለባቸው ናቸውና ስለዚህ የግዴታ እነዚህ የህብረተሰብ አካላት መደገፍ መታገዝ አለባቸው። አለበለዚያ ክፍተቱ ሌላው አካባቢ እየተሻሻለ ሲሄድ ከነሱ ጋር ያለው ክፍተት የበለጠ እየሰፋ ነው የሚሄደውና በመቶ አመትም ኢኩዊቲ ወይም ማመጣጠን ላይ መጣ ነው ማለት ነው። ስለዚህ ይሄንን ጉዳይ በሚገባ በመረዳት ያላቸውን የተፈጥሮ እምቅ ሀብት በአግባቡ ተጠቅመው እንዲጠቀሙ ደግሞ አግዘን በአጭር ጊዜ ውስጥ ከድህነት አረንቋም የሚወጡበትን ተስፋ ስላደረግን እንመስጠጣንበት ነው ወደ እነዚህ አካባቢዎች አይናችንን ያዞርነው።
በእነዚህ ተራፋማ አካባቢዎች የሚከናወኑ ተግባራት በዋናነት ሴቶችን ያማከሉ እንደሆነ የተናገሩት ወይዘሮ ሮማን ስለ ተግባራቱ በዝርዝር ያስረዳሉ።
እንግዲህ የመጀመሪያን ስራ ያደረኩት ሴቶች በኢኮኖሚ አቅማቸው የሚገነባበትን መንገድ ነው። ምክንያቱም ከሙያዬም ጋር ቀጥታ ተያያዥነት ስላለው እና ደግሞ ሙሉ እምነቴም ያ ነው። ሴቶች በኢኮኖሚ ራሳቸውን የቻሉ ከሆኑ የወንድሞቻቸው የባለቤቶቻቸው በዙሪያቸው ያሉ ሰዎች ጥገኛ ሆነው አይቀሩም። የራሳቸው ገቢ እንዲኖራቸው በጣም እንግዲህ ዛካቢ የባህል ተጽዕኖ አለ። ሴቶች ኦልሞስት እንደ ሰው ሳይሆን የሚታዩት በጣም ዝቅተኛ የሆነ አስተያየት ነው ህብረተሰቡ ያለውና ከዛ መውጣት የሚችሉበትን አሰራር ከተወሰኑ ተቋማት ያገኘነውን ድጋፍ ወስደን በፍየል ማርባት ስራ በመሳሰሉት በባልትናም ሆነ ሌሎቹንም አማራጮች እያየን ነው። በኢኮኖሚ ሴቶቹ አቅማቸው የሚገነበበትን ሁኔታ እየሰራን ነው። በጤና ዘርፍ የምንሰራቸው ስራዎች አሉ። ጤና ሲባል በእናቶች በጨቅላ ህጻናትና ህጻናት እንደዚሁም በስርዓተ ምግብ አራቱንም የስራ ዘርፎች የሚያካትት የጤና ስራ ነው የምንሰራው። በተለይ የሴቶች የሚያጠቃው የማህፀንና የማህፀን በር ካንሰርና የጡት ካንሰር እንደገና ደግሞ HIV ፖኬት ኤሪያዎች እንደ ጋምቤላ አይነት ክልሎች የስርጭት መጠኑ እኔ ከምገምተው በላይ ሆኖ ስላገኘሁት ወደዛም ስራ ገብቼ መስራት ቀጠልኩ። ትምህርት ቤት አካባቢ ያሉትን ችግሮች ከበፊትም የነበረኝ አረዳድ ነበረ። ሁኔታውን በጣም ሲያስጨንቀኝ የአዲስ አበባ ትምህርት ቤቶች የምገባ ፕሮግራም በመጀመሪያ ደረጃ ያንን ፕሮግራም ደግሞ ሰራን። የምገባ ፕሮግራማችን የቀጠለበት ሁኔታ አለ። በእጃችን ልናገኝ በቻልነው ሀብት መጠን ልጆችን መመገብም ጀምረናል። በደቡብ ኦሞ ዞን ውስጥ ሃይ ስኩል ደረጃም ልጃገረዶች የትምህርት ማቴሪያል እንዲያገኙ፣ መጽሐፍትን እንዲያገኙ፣ ከንጽህና መጠበቂያ ጀምሮ እንዲያገኙ እየሰራን ነው እና ደግሞ ኢኮቱሪዝምንም ትኩረት ያደረገ ሰፊ ስራ ነው የአየር ንብረትን በሚመለከት እና ብዝሃ ሕይወትን ጥበቃ አስመልክቶ። ቪዥናችን ወይም የኛ ራዕይ ምንድነው? ጤናማን ህብረተሰብ በጤናማ አካባቢ ሲኖር ማየት ነው።
ፋውንዴሽኑ እስካሁን በአብዛኛው ከውጭ ለጋሽ ድርጅቶች ጋር በመተባበር ስራዎችን ሲያከናውን የቆየ ሲሆን በቀጣይነት ይህን ሁኔታ በመቀየር የራሱን ገቢ በማመንጨት እንዲቀጥል ለማድረግ ታስቧል። በስራ ምክንያት ከተጓዙባቸው አካባቢዎች በአንዱ የታዘቡትን ኋላ ቀርነት በማውጋት ይህን ሁኔታ መቀየር የሁሉም ኃላፊነት ነው ይላሉ ወይዘሮ ሮማን።
የግል ባለሀብቱ ትልቅ ሚና ይኖረዋል ከፋውንዴሽኑ ጋር በጋራ በመስራት እንደው መተው ቢያዩት እነዚህን አካባቢዎች ከኛ ጋር ደግሞ ለመስራት ቢነሳሱ በጣም ሰፊ ድህነት ነው ያለው፣ በጣም ሰፊ ማህበራዊ ኢኮኖሚያዊ ፍላጎት ነው ያለው። ወደፊት እንግዲህ ታሪክም እንዳይወቅሰን ወደፊት ትውልድም እንዳይወቅሰን አሁን ማበርከት ያለብንን አስተዋጽኦ እናበርክትላለው። እንደው ከዚህ ጋር አያይዤ ለመጥቀስ የህል ወፍጮ አሁን የሰጠን አንድ አካል አለ እና አምስት ወፍጮዎችን ምዕራብ ኦሞ ላይ መስርተናል እና ከተወለዱ እስከ ዛሬ ድረስ ወፍጮ የሚባል ነገር አይተው ማያውቁ ሴቶች ያሉበት ህብረተሰብ ማለት ነው። እና የዚህን ያክል ነው የልማቱ ፍላጎት ሰው ስንት ቦታ በደረሰበት ዘመን እነሱ እስካሁን ድረስ በእጃቸው በቆሎ ፈጭተው ማሽላ ፈጭተው የሚኖሩ ሴቶች ጋር ነው ያለነው። እና ትምህርት ቤቶቹ ላብራቶሪ የሌላቸው ኮምፒውተር ባይናቸው ማያውቁ አይተው ማያውቁ ልጆች ስለማያውቁ ልጆች ነው እናወራውና እስቲ ሄዳችሁ እዩት እነዚህን አካባቢዎች እዩ በጋራ ለመስራትና በጣም ሰፊ ስራዎች አሉ እዛ አካባቢ።
የቀድሞዋ ቀዳማዊት እመቤት ህይወትን በቤተ መንግስት እንዲሁም ከቤተ መንግስት ውጭ በተለያዩ ኃላፊነቶች ውስጥ ሆነው መርተዋል። ነገር ግን ለእሳቸው ተመራጩ ህይወት የትኛው ነው? ለምን ምላሽ አላቸው?
በጣም ጥሩ ጥያቄ ነው። እኔ እንግዲህ ምንድነው ለውጡን በትክክል ከኔ አንጻር ለመናገር ቤተ መንግስት ውስጥ ያለሁኝ የበለጠ የስራ ጫና፣ የበለጠ የኃላፊነት ስሜት እንጃ እረፍት የማይሰጥ ሁኔታ ነው የነበረው እና ከዛ ደግሞ ስንወጣ አሁን ያለው የተወሰነ ምንድነው የሚባለው የቀለለ ነገር ህይወት ቀሎኛል ከዛ ወጥቼ እና እንግዲህ ስራ ነው እዚህ ሀገር እንጃ ሌላው ሀገር መሪዎች የተወሰነ የሚዝናኑበት የተወሰነ ሪላክስ የሚያደርጉበት ሁኔታዎች ሊኖር ይችላል አላቅም ግን ያለን ኢትዮጵያ የነበረችበት ሁኔታ የድህነቱ መጠን የፖሊሲዎቹ የመፈጸም ፍላጎት ሁሉም ሁኔታ በጣም የሚያሰራ ነውና እነዚህን ያል የተቀስቀስኳቸውንም ስራዎች ለመስራት ሀብት ለማሰባሰብ ስልቱን ለመንደፍ ምን ለማለት በእኔ ብቻ ነው አብዛኛው ነገር ያረፈውና እኔም የምሰራው ስራ አለኝ ባለቤቴንም ደግሞ የማግዘው ስራ አለኝ። ብዙ ደግሞ ባወቅኩ መጠን ጭንቀቱም ይሄ ነገር እንዴት ሊፈታች ነው የሚገባው በቃ አስባለሁ መፍትሄ ብየምለውን መላላለሁና በቃ ልዩነቱ ይሄ ነው። እውነት ለመናገር ምንም ሌላ ልዩነት የለም just እዛ የከበደ አሁን ግን የቀለለ ጫናው በጣም ስለቀለለ ባለቤቴም በተነጻጻሪ በቂ ጊዜ ያለው አስቦ ለመስራት ስለዚህ እሱ ቀለለው ማለት ለኔም ቀለለኝ ነው እና እኔ አሁን የልጆች አሉን እግዚአብሔር ይመስገን ከነሱ ጋርም ጊዜ ለማሳለፍ ከልጆቻችንም ጋር ለመጫወት ሰውም ለመጠየቅ ዘመድም ለመጠየቅ ትራቭል ለማድረግም ወደፈለጉበት በቂ ጊዜ አለ እግዚአብሔር ይመስገን። የማይ ነው ምሳሌ እንግዲህ የሚመቸው ይሄ ነው።
ወይዘሮ ሮማን ከኢትዮጵያ ወቅታዊ ሁኔታ ጋር በተያያዘ ያላቸውን መልእክት ማስተላልፈዋል።
ያሉን ችግሮች በጣም ብዙ ናቸው። እኔ እንግዲህ ባለኝ የህይወት ተሞክሮ የሥራ ተሞክሮ የችግር አይነት በቃ ማህበራዊ ችግሮችን ኢኮኖሚያዊ ችግሮችን በጣም ብዙ አንብቤያለሁ። በጣም ብዙ ነው ጭንቅላቴ ውስጥ የሚመነዛ በቂ ናቸው እኛን የኛን አምሮ ለመያዝና የኛን ጥረት ለመጠየቅ ከበቂ በላይ ናቸውና ወደዛ ሁሉም አካል ትኩረት ማድረግ ቢችል ጸሎቴ ነው። እንግዲህ ሁላችንም ሰርተን ማደር ምን ይችላል ሰውንም ማገልገል የምንችለው ህዝቡን ማገልገል የምንችለው ሰላም ሲኖር ነው። እንግዲህ ለሰላም ምክንያት መሆን የሚችሉ አካላት ሁሉ የሰላም ምክንያት ይሁኑ የጸብ ሳይሆን ነው የምለው።
በአሁን ወቅት በኢትዮጵያ ከፊል አካባቢዎች ተደራሽ የሆነው ኃይለ ማርያምና ሮማን ፋውንዴሽን በቀጣይነት ተደራሽነቱን ከኢትዮጵያ አልፎ ከኢትዮጵያ ጋር ማህበራዊ፣ ባህላዊና ተፈጥሯዊ መስተጋብር ባላቸው የአፍሪካ ቀንድ ሀገራት የማስፋት አላማም አለው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች ለምሽቱ የመጨረሻው አዳረግነው ዘገባ ነው የምንወስዳችሁ። በኢትዮጵያ ሰሜን ምስራቅ በሚገኘው አፋር ክልል ውስጥ በግጭትና ድርቅ ሳቢያ 35 ህጻናት ሞተዋል ሲል በአካባቢው የሚገኙ ሆስፒታሎችና ድንበር የለሽ የሐኪሞች ቡድን ማስታወቃቸውን Associated Press ዘግቧል። ይህ መረጃ የተገለጸው አንድ የመንግስት ሚኒስቴር መስሪያ ቤት በምግብ እጥረት ሳቢያ ሰዎች መሞታቸውን ካስተባበሉ ቀናት በኋላ ነው። በኢትዮጵያ በተከታታይ ወቅቶች መጣል የነበረበት ዝናብ ባለመጣሉ በ40 አመታት ውስጥ ያልታየ ድርቅ የተከሰተ ሲሆን በጥቅምት 2013 ዓመተ ምህረት በትግራይ ክልል በተቀሰቀሰው ግጭት ሳቢያ የአፋር ክልል ከፍተኛ ውጊያ ወይም ጦርነት ማስተናገዱ ይታወቃል። የአሶሺየትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ ቆየ እንደሚከተለው ታቀርባለች።
ድንበር የለሽ የሐኪሞች ቡድን ባወጣው መግለጫ ድርቀት በሚያጠቃውና ግጭት እያየለ በሄደበት የአፋር ክልል ባለፉት 8 ሳምንታት ውስጥ ብቻ 35 ህጻናት መሞታቸውንና ከነዚህ ውስጥ 2/3 የሚሆኑት የሞቱት ባለፈው 48 ሰዓታት ውስጥ መሆኑን አመልክቷል። በአዲስ አበባ የሚገኙት የቡድኑ የድንገተኛ አደጋ አስተባባሪ ራፋኤል ቬች ለአሶሲየትድ ፕሬስ ገልጹ፣ ከሁሉም በላይ የሚያሳስበን አሁን ገና የችግሩን ጫፍ ማየት መጀመራችን መሆኑና ካሁኑ ከአቅም በላይ መሆኑ ነው ብለዋል። ቬች አክለው በቅርቡ በተከሰቱ ግጭቶች መፈናቀል፣ የጤና አገልግሎት እጦት፣ የምግብና የውሃ እጥረት በቂ ካልሆነው የሰብአዊ ድጋፍ ሁኔታ ጋር ተዳምሮ ብዙ ሰዎች በአፋር ውስጥ ዝቅተኛውን የጤና እንክብካቤ፣ ምግብና ውሃ ማግኘት አይችሉም ያሉ ሲሆን ለተፈናቀሉ ሰዎችና ለእርዳታ ተጋላጭ ለሆኑ ማህበረሰቦች የምግብ ዋስትና፣ የመጀመሪያ ደረጃ የጤና እንክብካቤ፣ አመጋገብና የውሃ አቅርቦትን ቁልፍ የትኩረት ነጥቦች በማድረግ ትልቅ የሰብአዊ እርዳታ ያስፈልጋል ብለዋል። በኢትዮጵያ ተከታታይ ወቅቶች ዝናብ ባለመጣሉ ሀገሪቱ ባለፉት 40 አመታት ውስጥ ያልታየ ድርቅ አጋጥሟታል። በአፋር ክልል ትልቁ ሆስፒታል የሆነውና ከአንድ ሚሊዮን በላይ ለሚሆኑ ሰዎች የሕክምና አገልግሎት እየሰጠ የሚገኘው ዱፍቲ ሆስፒታል ዳይሬክተር ሁሴን አደም የሟች ህጻናቶችን ቁጥር ለአሶሲየትድ ፕሬስ ያረጋገጡ ሲሆን ወደ ሆስፒታሉ የሚመጡት አብዛኞቹ ሰዎች ከትግራይ ጋር ከሚያዋስኑ አካባቢዎች እንደሆኑ ገልጸዋል። አቶ ሁሴን ወደ ሆስፒታላችን የሚመጡት በምግብ እጥረት የተጠቁና የታመሙ ህጻናት ቁጥር በከፍተኛ ሁኔታ እየጨመረ ነው፣ ይህም የህጻናት ሞት እንዲጨምር አድርጎታል ካሉ በኋላ የሆስፒታሉ ቡድን የተወሰኑትን ወደ ሌሎች የጤና ማዕከላት ለመላክ ጥረት እያደረገ መሆኑን ገልጸዋል። አክለውም ሆስፒታላችን በመሙላቱ ድንኳኖችን እየተጠቀምን ነው፣ ግን እሱም አሁን በመሙላቱ የተወሰኑትን የምናክመው በመተላለፊያ ኮሪደሮች ላይ ነው ብለዋል። ድንበር የለሽ የሐኪሞች ቡድን በመግለጫው በአፋር ክልል የሚገኙ የጤና ተቋማት ብዙዎቹ የተበላሹ፣ የወደሙ፣ የተተዉ ወይም በቂ የህክምና መሳሪያዎች የሌላቸው መሆኑን ጠቅሶ በጥቅሉ 20% ብቻ አገልግሎት እየሰጡ መሆናቸውን የገለጸ ሲሆን በዱብቲ ሆስፒታል ከ80% በላይ የተመጣጠነ ምግብ እጥረት ያለባቸው ህጻናት ወደ ሪፈራል ሆስፒታል ከመድረሳቸው በፊት ከዚህ ቀደም ምንም አይነት የጤና አገልግሎት አግኝተው የማያውቁ ናቸው ብሏል። የተባበሩት መንግስታት ድርጅትም ሆነ የኢትዮጵያ መንግስት ያወጧቸው መረጃዎች በሌሎች የሀገሪቱ ክፍል የሚገኙ በሚሊዮኖች የሚቆጠሩ ኢትዮጵያኖችም የምግብ እጥረት እንዳጋጠማቸው ያሳያል። የኢትዮጵያ ፕላንና ልማት ሚኒስትር ፍጹም አሰፋ ሰኞ ዕለት ለካቢኔ አባላት ባቀረቡት ሪፖርት በደቡብ በኦሮሚያና ሶማሊያ ክልሎች የሚገኙ 7.4 ሚሊዮን ሰዎች የምግብ እርዳታ የሚያስፈልጋቸው መሆኑን ገልጸዋል። በተጨማሪም በትግራይ ክልል የሚገኙ 5.2 ሚሊዮን በአፋር 600,000 እንዲሁም በአማራ ክልል 8.7 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸውና በመንግስትና እርዳታ ሰጪ አካላት ድጋፍ እየተደረገላቸው መሆኑን ሚኒስትሯ አስረድተዋል። ሆኖም ሚኒስትሯ የሰው ህይወት መጥፋቱን ያስተባበሉ ሲሆን እየተደረገ ያለውን ጥረት ትልቅ ስኬት ሲሉ ገልጸውታል። የኢትዮጵያ ጠቅላይ ሚኒስትር በየካቲት ወር ላይ በትዊተር ገጻቸው ባሰፈሩት መልእክት ድርቅ ያስከተለው ረሃብ በሶማሊና በቦረና አካባቢዎች የህፃናትና ያዛውንትን ህይወት እየቀጠፈ ነው ሲሉ ገልጸው ነበር። አክለውም የዝናብ ወቅት እስኪመለስ የምንጠብቅ ከሆነ ተጨማሪ ዜጎቻችንን እናጣለን ብለዋል። የተባበሩት መንግስታት ድርጅት በኢትዮጵያ፣ ኬንያ፣ ሶማሊያ፣ ኤርትራና ጅቡቲ የሚገኙ 4.2 ሚሊዮን ሰዎችን ለመርዳት 846 ሚሊዮን ዶላር እንደሚያስፈልገው ማክሰኞ ዕለት ያስታወቀ ሲሆን ከነዚህ ውስጥ ግማሽ የሚሆኑት ህፃናት መሆናቸውን አመልክቷል።
ክብራትና ክራን አድማጭ ተመልካቾቻችን ለምሽቱ ያዝነውን በዚሁና በቃ ነው። ነገ ምሽት ሐሙስ ምሽት ማለት ነው ከተለያዩ ወቅታዊ ድርሶች ላይ ያተኮሩ ዘገባዎችና ቅንብሮች ጋር እንመለሳለን። አስተናገድኳቸው አሉላ አከበደ፣ አቀናባሪያችን ብርሃን ኃይሉ ጋር እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ እንገናኝ። ሰላም፣ ደህና እደሩ።